ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ነሐሴ 4 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
ቆንጂት ታዬ ነን። ፕሮግራሙን ንጉሡ ታምሬ ይመራል። አብራችሁ እንድታመሹ በአክብሮት እንጋብዛለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የኢትዮጵያ መንግስት ከ3000 በላይ ዜጎቹን ከጅቡቲ ወደ ሀገር መመለስ መጀመሩ ታውቋል። እስካሁን 200 መግባታቸውን አንድ ከፍተኛ የመንግስት ባለስልጣን አረጋግጠዋል። የሌሎቹ የዘገየው በባቡር እጥረት ምክንያት እንደሆነም ተገልጿል። ጅቡቲ የሚኖሩ ኢትዮጵያውያን ስደተኞች በሀገሩ ነዋሪዎች ጥቃት እየደረሰባቸው መሆኑን ሲናገሩ ቆይተዋል። ስደተኞቹ አክለው በኢትዮጵያ ሶማሌ ክልል የተከሰተውን አለመረጋጋት ተከትሎ ጅቡቲ ያሉ ኢትዮጵያውያን ላይ የንብረት ዘረፋ እንዲሁም ግድያ ተፈጽሟል ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በሌላ ዜና በሶማሌ ክልል የተፈጠረውን ብጥብጥና የደረሰውን ጉዳት ተከትሎ በሺዎች የሚቆጠሩ ሰዎች ወደ ሀረር ከተማ መሰደዳቸውን የአካባቢው ባለስልጣናት አስታውቀዋል። በዚህም ላይ ዘገባ ይኖረናል።
ኢትዮጵያና የተባበሩት አረብ ኤሚሬቶች ከአሰብ እስከ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት ከስምምነት ላይ መድረሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ከተባበሩት አረብ ኤሚሬቶች ዓለም አቀፍ ሚኒስትር ጋር መወያየታቸውን በጠቀሰበት መግለጫ ነው ሚኒስቴሩ ይህን ያስታወቀው። የኤርትራ የውጭ ጉዳይ ሚኒስቴር ዑስማን ሳልህ አዲስ አበባ መግባታቸውን ደግሞ ምንጮች ጠቁመዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ያወጣው አጭር መግለጫ የተባበሩት አረብ ኤሚሬቶች የዓለም አቀፍ ትብብር ሚኒስትር አዲስ አበባ መሆናቸውን የጠቆመበት ስምምነት እንደተፈረመ የሚያመለክትበት ነው። የሚኒስቴሩ መግለጫ እንዳለው የተባበሩት አረብ ኤሚሬቶች የዓለም አቀፍ ትብብር ሚኒስትር ሪም አልሃሽሚን ዛሬ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ተወያይተዋል። ዛሬ የተካሄደው የጠቅላይ ሚኒስትር አብይና የሚኒስትሯ ውይይት በሁለትዮሽ የትብብር ጉዳዮች ላይ ማተኮሩንም ገልጿል። ኢትዮጵያና የተባበሩት አረብ ኤሚሬቶች ያለውን ግንኙነት የበለጠ ማጠናከር በሚቻልባቸው ጉዳዮች ላይ ምክክር አድርገዋል ነው ያለው። ስምምነት ተደረሰበት የተባለው ጉዳይም በመግለጫው ተጠቅሷል። ኢትዮጵያና የተባበሩት አረብ ኤሚሬቶች ከአሰብ እስከ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት ከስምምነት መድረሳቸው ነው የተጠቆመው። መግለጫው መቼና እንዴት የሚሉ ዝርዝር ሁኔታዎችን አልጠቀሰም። የአሰብን ወደብ የመጠቀም ጉዳይ በቅርቡ ከኤርትራ ጋር የተደረሰውን የሰላም ስምምነት ተከትሎ የመጣ ነው። በተያያዘ ዜና የኤርትራው የውጭ ጉዳይ ሚኒስትር ዑስማን ሳልህ አዲስ አበባ መሆናቸውን ምንጮች ጠቁመዋል። የሚኒስትሩን መምጣት አስመልክቶ እስካሁን ከመንግስት ወገን የተሰጠ ይፋ መግለጫ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሁሉም የኢትዮጵያ ሕዝቦች መብት ለማክበር የሚያስችል ስርዓት መገንባት የአማራና የኦሮሞ ሕዝቦች ኃላፊነት ነው አለ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚና የፖለቲካ አቀንቃኝ ጃዋር መሐመድ። ጃዋር ዛሬ በባህር ዳር ውስጥ በተካሄደው ስብሰባ ላይ ባደረገው ንግግር ሁለቱ ብሔሮች ይህን ኃላፊነት መውሰድ የሚገባቸው በብዛታቸው ምክንያት ነው ብሏል። በስብሰባው ላይ ወደ 200 የሚሆኑ ወጣቶች፣ የማህበራዊ ሚዲያ አቀንቃኞችና የዩኒቨርሲቲ መምህራን ተገኝተዋል።
አድማጮች፣ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሳውዲ አረቢያ የሚመራው የጥምረት ኃይል ሰሜን የመን ላይ ሰው በበዛበት ገበያና ተማሪዎች በተሳፈሩበት አውቶቡስ ላይ ባካሄደው የአየር ድብደባ የሞቱት ሰዎች ብዛት 50 መድረሱን የሀገሪቱ ሺህ አማጽያን መናገራቸውን ዘጋቢያችን ማርያማ ዲያሉ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍስሐ ታቀርበዋለች።
በሳውዲ አረቢያ የሚመራው የጥምረት ኃይል ዛሬ የሺዓ አማጽያንን ኢላማ በማድረግ ባደረሰው የአየር ጥቃት የቆሰሉት ሰዎች በሰዓዳ ክፍለ ሀገር በሚገኝ ሆስፒታል እየታከሙ ናቸው። የአስቸኳይ ጊዜ ሕክምና ኃላፊ ዶክተር አሕመድ መሐመድ አልአተዋኒ ያብራራሉ።
የሞቱትና የቆሰሉት ሰዎች ብዛት ከፍተኛ ነው። እስካሁን ባለው አሃዝ መሰረት 43 ሰዎች ሞተው 63 ቆስለዋል። አረጋውያንና ህጻናት ይገኙባቸዋል።
አደጋ ከደረሰባቸው ሰዎች መካከል ብዙዎቹ ከ10 ዓመት ዕድሜ በታች የሆኑ ህጻናት መሆናቸውን የሰዓዳ ሆስፒታል ምክትል ኃላፊ አብዱል ጋኒ ሳሪህ ገልጸዋል።
ከበጋ ትምህርት ቤት የሚመለሱ ልጆችን ያሳፈረ አውቶቡስ ኢላማ ተደርጎ ተመቷል።
ጥቃቱ የተፈጸመው የሁቱ አማጽያን መሰረት በሆነው ሰሜን የመን ነው። እማኞች እንደሚሉት ገበያ ላይ በተከፈተው ጥቃት ከሞቱት ሰዎች አብዛኞቹ የንግድ መደብሮች ባለቤቶች ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስለ ጥቃቱ ዝርዝር ለማረጋገጥ እንደማይችል ገልጿል። ይሁንና ባለሥልጣኖች የሲቪሎች ሞት እንደሚያሳስባቸው የመስሪያ ቤቱ ቃል አቀባይ ሂዘር ናውርት ገልጸዋል።
We call on the Saudi-led coalition to conduct a thorough and transparent investigation into the incident.
በሳውዲ አረቢያ የሚመራው ጥምረት በጉዳይ ላይ ጽኑና ግልጽ ምርመራ እንዲካሄድ ጥሪ አድርገናል። መላ በሲቪሎች ላይ የሚፈጸም ተአማኒ በደልን እጅግ አክብደን እናያለን። ጉዳዩ የሚመለከታቸው ወገኖች ሁሉ በዓለም አቀፍ ሕግ መሰረት ሲቪሎችን ከጥቃት ለመከላከል ተገቢ እርምጃ እንዲወስዱ ጥሪ እናደርጋለን።
ካለፉት 4 ዓመታት ወዲህ የመን ውስጥ በሚካሄደው ውጊያ ምክንያት ከ10,000 በላይ የሚሆኑ ሰዎች እንዳለቁና ከ2,000,000 በላይ የሚሆኑስ ደግሞ ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት ጠቁሟል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዛሬው ዕለት ከቱርክ በሚገቡ ብረትና አሉሚኒየም ላይ ከፍተኛ የቀረጥ ጭማሪ በማድረግ ከወትሮንም ያለውን ውጥረት አባብሰውታል። ቱርክ ላይ ታሪፉ በእጥፍ እንዲጨምር ትዕዛዝ ሰጥቻለሁ ሲሉ ፕሬዚደንቱ በትዊተር አስታውቀዋል። ሚስተር ትራምፕ ይህን ያደረጉት ቱርክ በሁለቱ ሀገሮች መካከል ያለውን ውጥረት ለማርገብ እንዲሞክሩ ዲፕሎማሲያዊ ልዑካን ወደ ዋሽንግተን ከላከች ከሁለት ቀናት በኋላ መሆኑ ነው። ተንታኞች የሁለቱ ሀገሮች ውጥረት በቱርክ ላይ የገንዘብ ቀውስ አደጋ ደቅኖባታል ሲሉ እያስጠነቀቁ ነበር። ሚስተር ትራምፕ ቱርክ ወደ ዩናይትድ ስቴትስ ገበያ ሸቀጧን ከቀረጽ ነጻ የምትልክበትን ሁኔታ ሊያስቆሙት ነው ብለው በወጡ ሪፖርቶች መካከል ምክንያት የቱርክ ሊራ በ10 ዓመት ውስጥ ባልታየ መልኩ አሽቆልቁሏል። የዛሬው መግለጫቸው ደግሞ የሊራዋን ዋጋ ይብሱን አውርዶታል። የቱርክና የዩናይትድ ስቴትስ ውጥረት ባለፈው ሳምንት ይበልጡን የተጋጋመው አሜሪካዊው ቄስ አንድሩ ብራንሰን ቱርክ ውስጥ ከመታሰራቸው ጋር በተያያዘ ሚስተር ትራምፕ በሁለት የቱርክ ሚኒስትሮች ላይ ማዕቀብ ከጣሉ በኋላ ነው። ቄሱ በሽብርተኝነት ክስ ተመስርቶባቸዋል። ዋይት ሀውስ ይህን ክስ መሰረተ ቢስ ብሎ አንካራን አጋች ሲል ወንጅሏታል።
ፓኪስታንን ከአፍጋኒስታን ጋር የሚያዋስናትን በአመዛኙ ክፍት ወሰን ላይ አሳሳቢዎቹን አካባቢዎች የማጠሩ ሥራ በዚህ አውሮፓውያኑ ዓመት ማብቂያ ይጠናቀቃል ሲሉ ባለሥልጣናቷ ለቪኦኤ ተናግረዋል። ከሁለቱም በኩል ሽብርተኞችን እንዳይሽሎከለኩ ለመከላከል መሆኑን ገልጸዋል። 2611 ኪሎ ሜትር ርዝማኔ ያለውን ምዕራቡን ድንበር የሚያጥረው በጦር ሰራዊቱ የሚመራ ግዙፍ ግንባታና አዳዲስ የፍተሻ ኬላ የማቋቋም ሥራ ከተጀመረ ከአንድ ዓመት በላይ ሆኖታል። አጠቃላዩ ድንበር ጸጥታው መርሃ ግብር ሲጀመር ያተኮረው በፓኪስታን ባለሥልጣናት ሽብርተኞች ይሽሎከለኩበታል፣ ካለ ሕጋዊ ፍቃድ ማቋረጫ ሆነዋል ተብሎ ከፍተኛ ስጋት በደቀነበት አካባቢ እንደነበር ታውቋል። ከዚያኛውም በኩል የአፍጋኒስታን ኃይሎች በአቅም ውሱንነት የተነሳ አካባቢውን በሚገባ ሊቆጣጠሩት አልቻሉም ብለው የፓኪስታን ባለሥልጣናት ስጋት እንደነበረባቸው ጠቁመዋል።
በሌላ ዜና የአፍጋኒስታን ታሊባኖች ከዋና ከተማዋ ከካቡል በስተደቡብ ምዕራብ 150 ኪሎ ሜትር ርቀት ላይ ያለች ጋዥኒ የምትባል ከተማ ወረው እስከ ዛሬ ንጋት ድረስ ከመንግስቱ ኃይሎች ጋር ሲታኮሱ እንደነበረ ተገልጿል።
ደቡብ ኮሪያ 3 የሀገሯ ኩባንያዎች የተባበሩት መንግስታት ድርጅትን ማዕቀቦች ጥሶ ከሰሜኗ ኮሪያ ወደ 6 ሚሊዮን ዶላር የሚያወጣ 35 ሺ ቶን ከሰልና ብረት አስገብቷል ስትል አስታወቀች። የኮሪያ የቀረጥ አገልግሎት መስሪያ ቤት 10 ወር የፈጀውን ክትትል ውጤት ይፋ አድርጓል። ድርጊቱን የፈጸሙና ሰነዶችን ያጭበረበሩ የኩባንያው ኃላፊዎች ክስ ይመሰረትባቸዋል ብሏል።
አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ይጠናቀቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለማስተዋወቅ
የክልል መንግስቱ ችግሮች መቅረፍ የሚችልበት ደረጃ ላይ የነበረ አይመስልም። ከምስክሮች እንደሰማ ነው ሁኔታዎች እንደዚህ በሆኑበት የፌዴራል መንግስቱ ለምን እንደዘገየ ላላብራራ የተለያዩ መላምቶች ይቀርባሉ። እነዚህ መላምቶች ደግሞ አደገኞች ናቸው። ሁሌ እንደዚህ አይነት ውዥንብር ሲፈጠር መንግስት ትክክለኛውን መረጃ ካልሰጠ ሰው የየራሱ መላምት ስለሚፈጥር መላምቶች ደግሞ ለተጨማሪ ግጭት ነው የሚዳርጉት።
ባለፈው ቅዳሜ በጅጅጋ የደረሰውን የሰው ህይወት የጠፋበትንና ብዙዎችን ያፈናቀለና ዘውግ ለይቶ የደረሰ ጥቃት ምንነት መንስኤና የፌዴራል መንግስቱን ሚና አስመልክቶ በተሰናዳ ቅንብር ትሰሟቸዋላችሁ። አሁን የምሽቱ አብይ ርዕስ
ጅቡቲ የሚኖሩ ኢትዮጵያውያን ስደተኞች በሀገሩ ነዋሪዎች ጥቃት እየደረሰባቸው መሆኑን ተናግረዋል። ስደተኞቹ በኢትዮጵያ ሶማሌ ክልል የተከሰተውን አለመረጋጋት ተከትሎ ጅቡቲ የሚገኙ ኢትዮጵያውያን ላይ የንብረት ዘረፋ እንዲሁም ግድያ መፈጸሙን ተናግረዋል። ገልሞ ዳዊት ተጨማሪ አለው።
በኢትዮጵያ ሶማሌ ክልል እንዲሁም በድሬዳዋ የተከሰተውን አለመረጋጋት ተከትሎ በጅቡቲ የሚኖሩ የኢትዮጵያ ስደተኞች ጥቃት እየደረሰባቸው መሆኑን ተናገሩ። በተለይ ባለፉት 3 ቀናት የኢትዮጵያ ስደተኞች ላይ ያነጣጠረ ጥቃት በጅቡቲ ነዋሪዎች መፈጸሙን ተናግረዋል። ለደህንነቱ በመዝጋት ስሙን ያልገለጸ አንድ በጅቡቲ የሚኖር ኢትዮጵያዊ ስደተኛ ሁኔታውን እንዲህ ያብራራል።
ትናንትና ወዲያ ማታ ማለት ነው እያብሉ የሚባቸው ሶስት ኦሮሞ፣ አንድ አማራና ሁለት ወሎዬ አጠቃላይ ተገልጋዮች። ትናንትና ደግሞ ወደ 11 ሰዓት አካባቢ አሪባ የሚባል አካባቢ ማለት ነው አንድ ማንነቱ ባልታወቀ ሰው አንድ የኦሮሞ ልጅ በስለተወቅቶ የኦሮሞ ወጣቶች ልጅ ይዞት ከኢምባሲ ድረስ ሄደዋል።
ከዚህም በተጨማሪ ጅቡቲ ከተማ ውስጥ መደብር እንዲሁም ሱቆች የነበሯቸው ስደተኞች ንብረታቸው መዘረፉን የኢትዮጵያዊ አክለው ይናገራል። ሁኔታው ሳይባባስ የጅቡቲ መንግስትና የኢትዮጵያ መንግስት መፍትሄ ካልሰጡ ለስደተኞች አስቸጋሪ ይሆናልም ብሏል። የአሜሪካ ድምፅ ያነጋገራቸው በጅቡቲ ያሉ የኢትዮጵያ ስደተኞች ቁጥራቸው ያልታወቁ ስደተኞች የአካል ጉዳት እንደደረሰባቸው ይናገራሉ። ጥቃቱን የፈሩ ስደተኞች ቤታቸውን ለቀው በየቦታው ተጠልለው እንዳሉ ሌላ አንድ ኢትዮጵያዊ ስደተኛ ይናገራል።
ራክኒ ጅራ ናምኒ በከተከተ ወሊቀበቴ ነመኩመ ጃሃኒ ተሃ አሪባ በከጃኒ ወሊቀበመኒ ጅረኒ
ብዙ ችግር ነው ያለው። አሪባ በሚባል ቦታ ወደ 5000 የሚሆኑ ሰዎች ተሰባስበው ነው ያሉት። እስካሁን የተሰጠን ምንም መፍትሄ የለም። የኤምባሲ ሰዎችም መጥተው ነው የሄዱት። ማታ ማታ ሰው ላይ ጉዳት እየደረሰ ነው። ይሄ ነው እንደዚህ ሆነን ያለነው። ምንም መፍትሄ የለንም።
ከአሪባ በተጨማሪ ሌሎች ስደተኞች ነጋሪ በመባል ቦታ ተሰባስበው እንዳሉም ታውቋል። በስደተኞች ላይ እየደረሰ ያለው ጥቃት እንዲቆም የጅቡቲ መንግስት ቢያስጠነቅቅም የመንግስት የጸጥታ አስከባሪዎች ግን አሁንም ኢትዮጵያውያን ላይ ጥቃት ሲፈጸም በቸልተኝነት እንደሚያልፉ ነው ስደተኞች የሚናገሩት። የስደተኞቹን ጥያቄ በጅቡቲ የኢትዮጵያ አምባሳደር ሻሚቦ ፋቲሞ አዴሞን ከትላንት ጀምሮ ልናገኛቸው ሞክረን ነበር። አምባሳደር ሻሚቦ ለቃለ መጠይቅ ቀጠረው ሰጥተውን በቀጠረው ሊገኙልን አልቻሉም። ስደተኞቹን አሁን ያለም አቀፉ የፍልሰተኞች ድርጅት IOM ከሌሎች ግብረሰናይ ድርጅቶች ጋር ጊዜያዊ የሰብአዊ እርዳታ እያደረገላቸው መሆኑ ታውቋል። ኢትዮጵያውያኑ ወደ ሀገራቸው ለመመለስ ቢጠይቁም እስካሁን ምንም መልስ እንዳልተሰጣቸው ነው የተናገሩት። ማምሻውን ግን የኢትዮጵያ መንግስት በጅቡቲ ካሉ የኢትዮጵያ ስደተኞች 3000 የሚሆኑትን ወደ ሀገር ለመመለስ እንደሆነ ገልጸዋል። መንግስት ዛሬ 200 ስደተኞች ወደ ሀገር እንደተመለሱ ነው ይፋ ያደረገው። የዓለም አቀፉ የስደተኞች ድርጅት UNHCR ጅቡቲ ቅርንጫፍ አሃዝ እንደሚያሳየው በጅቡቲ ከ10000 በላይ ኢትዮጵያውያን ስደተኞች ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
በሶማሌ ክልል የተፈጠረውን ብጥብጥና የደረሰውን ጉዳት ተከትሎ በሺዎች የሚቆጠሩ ሰዎች ወደ ሐረር ከተማ መሰደዳቸውን የአካባቢው ባለሥልጣናት አስታውቀዋል። በሐረሪ ክልል የጅሚላ አስተዳዳሪ አማካሪ የሆኑትን አቶ ዘነበ ገብረ ጊዮርጊስን ያነጋገረው እስክንድር ፍሬው ተከታዩን ልኳል።
የሐረሪ ክልል ባለሥልጣናት እንደሚሉት በሺዎች የሚቆጠሩ ሰዎች ከጅጅጋና ከሌሎችም የሶማሌ ክልል አካባቢዎች ሸሽተው ወደ ሐረር ከተማ ገብተዋል። በሐረሪ ክልል የጅኒላ ወረዳ አስተዳዳሪ አማካሪ የሆኑት አቶ ዘነበ ገብረ ጊዮርጊስ ያብራራሉ።
ፊት ጊዜ ወደ 2000 ሰዎች ገብተው ነበረ። የኮንስትራክሽን ወደ ፊት መስመሮች
በኮንስትራክሽን ስራ ላይ ተሰማርቶ የነበሩ ማለት ነው?
አዎ፣ ቀደም ሲል በሮብለት የመጡለት እነሱ ናቸው።
ከጅጅጋ ነበር የመጡት።
ፊት መስመር አለ፣ በመጀመሪያ ጊዜ የገቡልን ማለት ነው። እነሱ ወደ 2000 ሰዎች መጥተው ነበረ። ከዛ ደግሞ እየቀጠለ የጂጂጋ ህብረተሰቦች ደግሞ እስከ ዛሬ ድረስ በጣም በሚያስገርም ሁኔታ ላይ በጣም እየጎረፉ ነው ያሉት።
ስንት ይሆናሉ በአጠቃላይ ከጂጂጋ የመጡትም? እነኚህ ደግሞ የኮንስትራክሽን ሰራተኞች ነበሩ ከፊክ መስመር የመጡትን ጨምሮ?
ፊክ መስመር ወደ 3000 ሰዎች ይሆናሉ የመጡት። ጂጂጋ አካባቢ ደግሞ እስካሁን ድረስ ከእለቱ ድረስ አሁን እራት እያበላን ያለንበት ሁኔታ ላይ ነው ያለው። እራት እያበላን ከጂጂጋ የመጡ ግለሰቦችን ነዋሪዎችንም እራት እያበላ ነው። እነሱ ደግሞ እስከ ዛሬ ድረስ እየተቀበልን ከአመላለስ ናቸው ከጂጂጋ ውስጥ እስካሁን ድረስ በቃር ከተማ ውስጥ በዚህ በኛ በአንድ ወረዳ ስር ወይንም በጂሜላ ወረዳ መጥተው ይሄዱ እስከ 8000 ይደርሳሉ። አጠቃላይ
ይሄዱ ማለት እናንተ ጋር አይቆዩም ማለት ነው? አቶ ዘነበ
እኛ ጋር ይመጡና እኛ እዚህ ተቀብለን መኝታም ተዘጋጅቶላቸዋል። ክልሉ ያዘጋጀላቸው እዚህ መኝታ እዚህ እናስተኛና የሚያስፈልጋቸውን መድኃኒቶችና ሕክምና የሚያስፈልጋቸውንም እየተሰጠበት በክልሉ አለ። እንዲሁም ደግሞ ክልሉ ለሙሉ ለሙሉ የትራንስፖርት አገልግሎታቸው በሚፈልጉበት ቦታ ላይ እያደረሳቸው ይገኛል። እኛ የምግብና ህብረተሰቡ ደግሞ በግልጽ ህብረተሰቡ በወረፋ ነው እያበላ ያለው። እኔ የማበላው እኔ ነው እያበላው እያለ ነው ያለ ህብረተሰቡ።
ምን ከተማ ውስጥ ነው አሁን እናንተ ራት እያበላችሁ ያላችሁት?
እኛ ጂሜላ ወረዳ ማለት የሐረሪ ክልል መሀል ከተማዋ ማለት ናት።
መሀል ከተማ ውስጥ ሐረር መሀል ከተማ ውስጥ ነው።
መሀል ከተማ ጂጂጋ መግቢያ ማለት ነው። እኛ መጀመሪያው በር እኛ ነልፉ ነው የሚሄደው።
እንግዲህ እናንተ ጋር ወደ 8000 ብለውኛል አጠቃላይ የኮንስትራክሽን ሰራተኞቹን ጨምሮ እስካሁን የተስተናገዱት አይደለም? ሴቶች ናቸው የሚበዙት? ህጻናት ይበዛሉ? እስቲ ስብጥሩን ንገሩኝ።
አሁን በብዛት የሚበዙት ወጣቶች አንድ በጣም ብዙ አሉ። ሴቶችም የዛን ያህል ብዛት አሉ። እንዳም ከና እንዲሁም ደግሞ ህጻናት በጣም ህጻናት ልጆች በጣም የሚበዙበት ሁኔታ ነው ያሉት። ሶስቱ ይበዛሉ በጣም።
እንግዲህ እኛ ወረዳ ብቻ የሚል አገላለጽ ተጠቅመዋል ቀደም ሲል። ስለዚህ 8000 አጠቃላይ ቁጥሩን አይገልጽም? ወደ እናንተ ክልል የተሰደዱትን ከጂጂጋና ከሌሎችም የሶማሌ ክልል አካባቢዎች
እኛ የተቀበልናቸውንና በዚህ ቦታ ላይ ማንኛውንም አገልግሎት ሰጥተን የሸኘ ነው እንጂ ከዛ በላይ ነው በክልላችን አልፈው የሚሄድ ቀጥታ መኪናቸውን ሞልተው ይዘው የራሳቸውን የሚሄዱ በጣም ብዙ ሰዎች አሉ። ሳያርፉ እነሱ ሳይጠቅስ ነው እኛ ጋር መጥቶ በዛ አንድ ወረዳ ላይ ተስተናገዱት እንጂ አሁን ሌሎች ወረዳ ላይም የዛን ያህል ቢያንስ የተወሰነ ያህል ሊያስተናግዱበት የሚችል ደረጃ አለ እንጂ በጣም ብዙ ነው። በጣም ተፈንቅሎ የመጣ ነው ይመስለው።
ምን ይላሉ? ምክንያታቸው ምንድን ነው ለመሰደዳቸው? እናንተ እንደገባችሁ ከሆነ እንግዲህ አሁን የመከላከያ ሰራዊት መግባቱ የአካባቢው ሰላምም ከበፊቱ አንጻር በንጽጽር ማለት ነው የተሻለ ሁኔታ ላይ እንደሚገኝ እየተገለጸ ነው። ለምንድን ነው ከዛ የተሰደድ ነው ይላሉ
እነሱ? አሁን አንደኛ ነገር የሚሉት በብዛት ያው ንብረታችን ሀብታችን ጠፍቷል፣ ህይወታችን ዋስትና ማን ሊሆን ይችላል? ስለዚህ መንበላውም የምንጠጣውም ነገር በቦታው የለም። ዛሬ የመጡት ነዋሪዎች ናቸው። ቀደም ግን ያሉት እዛ ቤተሰብ ያላቸውና እዛ ሰርተው ወደ ሌላ የሚሄዱ ሰው ስለሆኑ መብላትና መስራት የምንችልበት ደረጃ ስላልደረሰ መኖርም ለህይወታችን አስተማማኝ ስላልሆነ የብዙ ህይወቶችም እዛ የጠፉበት ስለሆነ ያንን ነገሮች እያየን እኛ እዛ መቀመጥ ለእኛ ዋስትናችን ማን ነው የሚል ነገር ስላለ ነው። ሶስት ቀን ሁለት ቀን ምግብ ሳይበሉ የመጡ ሰዎች አሉ። ስለዚህ ከዛ አንጻር ነው ለብዛት በህይወታችን ማን ዋስትና ይሆንናል የሚል አመለካከት ያላቸውና ሌላው ደግሞ ቤተሰቦቻቸውም የጠፉባቸው አሉ። እንዲሁም ደግሞ ተጎድተው የመጡም ደግሞ አሉ። ሴቶች የተጎዱ ሴቶችም አሉ። ስለዚህ ብዙ ስቃዮችን አይተናል፣ ብዙ ሞቶችን ስላየን እኛ እዛ ተመለሱን ብትሉንም ሂድን ብንባልም አንመጣም፣ እዛ ቦታ ላይ አናይም የሚል ነው። ለምን ሐረር ሲመጡ መሬት ስመው ነው መጀመሪያ እዚህ የተቀበሉት። መሬት ስመው በቃ ሌላ ሀገር ዜጋ ናቸው ነው የምንባለው ነው የሚባለው እዛ ላይ ያሉት። በጣም ግፍ ነው የተፈጸመው። አብረን የኖርንም አይመስልንም ነው የሚሉት።
በጅጅጋና በሌሎች የሶማሌ ክልል አካባቢዎች የተከሰተውን ብጥብጥ ተከትሎ የሃይማኖት አባቶችና ቁጥራቸው በትክክል ያልታወቀ ሌሎች ንጹሐን ዜጎች መገደላቸው፣ አብያተ ክርስቲያናትን መቃጠላቸው ይታወሳል። በሺዎች የሚቆጠሩ ዜጎች ቤት ንብረታቸውን ትተው በአብያተ ክርስቲያናት ለመጠለል መገደዳቸውም ይታወቃል። የመከላከያ ሰራዊትና የፌዴራል ፖሊስ ሁኔታውን ለማረጋጋት ተሰማርተዋል። የጸጥታው ሁኔታ እየተሻሻለ መሆኑም እየተገለጸ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ ሶማሌ ክልል ከተሞች ጎሳን መሰረት ያደረገ ግጭት ተቀስቅሶ የብዙዎች ሕይወት መጥፋቱና ንብረት መውደሙ ይታወቃል። ዛሬ በአካባቢው የጸጥታ ሁኔታው ምን ይመስላል? የአፋን ኦሮሞ ዘጋቢያችን ሙክታር ጀማል የኢትዮጵያ መከላከያ ሚኒስቴር የሕዝብ ግንኙነት ዋና ዲሬክተር የሆኑትን ሜጀር ጀነራል መሐመድ ተሰማን አነጋግሮ ተከታዩን ልኳል።
ዛሬ ያው ከትላንትናው በተሻለ መረጋጋት ነው ያለው። ድግድጋና ጎዴ ላይ የእርዳታ ድርጅቶች ያው ለህዝቡ እርዳታ የመስጠት ስራ ጀምረዋል። ቀብሪ ዳህርና ለጋሃቡር ላይ ደረሱም ህዝቡ ራሱ የሶማሊያ አካባቢ ነዋሪዎች ለተፈናቃዮች ያለውን ያወጣ ያካፈለ ያለበት ሁኔታና የማረጋጋት ስራዎች ነው ያሉት።
ጥሩ ጀነራል፣ በተለይ ደግሞ ድንበር አካባቢ ላይ በተመለከተ የኦሮሚያ ክልል ድንበርና የሶማሌ ክልል ድንበር ላይ ሐረርጌ ለምሳሌ ሚኖ ቁምቢ፣ ባቢሌ፣ ጪናክሰን እና ሌሎች አካባቢም በልዩ ኃይል ጥቃት እየተደረገብን ነው። ይሄ ደግሞ በተለይ ከማዕከል ከክልሉ የሸሹ ወደ ጫፍ በመምጣት ነው ጥቃት እያደረሱብን የሚል ነው። ዞኑም ቢያንስ አንድ ሳምንት ባላለፈ ጊዜ ውስጥ ወደ 26 ሰው በልዩ ኃይል መገደሉን ነው የሚያነሳው። ይህም በተመለከተ ምን ይላሉ? በተለይ ትጥቅ አልፈቱም በቀጥታ ነው ወደኋላ ያፈገፈጉት የሚል ነው።
እንግዲህ ዛሬ ድግድጋ ላይ የክልሉ ልዩ ኃይሎችና የፌዴራል የጸጥታ ኃይሎች አመራሮች በጋራ ውይይቶች ነበሩ። ስለዚህ በጋራ ስራ መስራት እንዳለ ደረጃ ከከተማ ውጭ የሄዱትንም አግባብተው በሰላም ወደ ህብረተሰቡ የሚቀላቀለው የማድረግ ስራዎች ተጠናክሮ እየተሰራ ነው ያለው። ከዛ ውጭ እንዳልከው በህብረተሰቡ ስጋቶች አሉ። እነዚህ አኩርፈው የወጡ ኃይሎች በህብረተሰቡና በልማት ተቋሞች ላይ አንዳንድ አደጋ እንዳያደርሱ የሚል ስጋቶች አሉ። ከዚህ አንጻር የስምሪት ስራዎች በየአካባቢውም ተቀናጅተው የመስራቱ ጅምር ደረጃ ተጀምሮ ነው ያለው። ስፔሲካሊ አሁን ያልካት ኢንፎርሜሽን ልናጣራት ካልሆነ በስተቀር ይሄን ያክል ጥቃት አድርሰዋል ሰሞኑ እንደዚህ እያደረጉ ነው የሚል ብዙ ምክንያት ላይ
ለምሳሌ መዩ ሙሉቅ የሚባል ወረዳ ውስጥ ድንበር አዋሳኝ ላይ ማለት ነው፣ ትላንትና ወደ 4 ሰዎች ላይ ተኩስ ሁሩምታ ተከፍቶብን 2 ሰው ሞተ የሚል ወረዳውም ዞኑም ያረጋግጣል። ትላንት ማታውኑ ወደ አመሻሽ 12 ሰዓት አካባቢ ደግሞ እገዳ ላይ ያለች የ10 ዓመት ህፃን ልጅ ሆስ የምትባል በተኩስ እንዲሁ በልዩ ኃይሎች ተገደለች የሚልም አንስተዋል። ይህንን በተመለከተ ነው። አንዳንዶቹን ደግሞ ድንበር ላይ መሀል ላይ መከላከያ ያለበትን ቦታ ጥሰው መጥተው ነው ጥቃቱን የሚያደርሱብንም የሚል ነው ማህበረሰቡ የሚያነሳው። በተለይ ይሄ ነገር ወደዛ ፌዴራል ሄዶ ወይ ደግሞ መከላከያ ሄዶ አካባቢውን ሲቆጣጠር ቀድሞ ትጥቅ ይዘው የነበሩ ሰዎች ትጥቅ መፍታት አልነበረባቸውም? እንዴት ነበር በአሰራሩ የሚታየው? ጀነራል፣
ታጥቀው የተወሰኑ ወደ ተለያየ አካባቢ የሄዱትን የክልሉ ልዩ ኃይሎች በወሳኝ መልኩ አብዛኞቹ አሁን እንዳልኩ በውይይትም ጸጥታ ስራው አካል እንዲሆኑ እየተደረገ ነው ያለው። ከዛ ውጭ ግን አንድም ሁለትም ሶስትም ተበታትነው ጫካ የገቡትን ፈልጎ ህዝቡም የጸጥታ ኃይሉም አግባብቶ በአግባቡ ወደ ሰላማዊ ሁኔታ እንዲመለሱ የማድረግ ስራ እየተሰራ ነው ያለው። በአንድ ጊዜ ግን እነዚህን ሁሉ ለማከናወን የነበረው የጸጥታ ሁኔታ ስለምታውቀው ስቴፕ ባይ ስቴፕ ሊሰራ የሚችል ነገር ነው።
የመጨረሻ ጥያቄ ምናልባት ትላንት ማንስቼዎት ነበር፣ ማህበረሰቡ መሀል አሁንም ውዥንብርና ጥያቄዎች ስላሉ ቀድሞ ፕሬዚዳንት የነበሩት የአቶ አብዲ ኡመር መሐመድን በተመለከተ የት ናቸው ያሉት?
ስለዚህኛው ጉዳይ ዛሬ ምንም ኢንፎርሜሽን የለኝ።
ምናልባት ሰው ጋር ያለው አለመረጋጋት ምንድን ነው የሚመክሩት? ምን ሊጠብቅ ነው ከሰው ምን ጠብቀው?
አዎ፣ አንዱ ህብረተሰቡ እንዳልኩ የክልሉ አመራሮች አሉ፣ የዞን አመራሮች አሉ፣ የወረዳ አመራሮች አሉ። ወደዛ እየቀረበ ይህን ጥያቄ የሚያቀርቡ አካሎች ከነዛ ጋር በመነጋገር አሁን ጅግጅጋ ላይ ወይም ቀብሬ ዳህር ላይ ሆነው ወደ እናንተ ከሚደውሉ እዛ ቦታ ላይ ሄደው ጥያቄውን ቢያነሱና ቢመካከሩ ግልጽ የሆነ ኢንፎርሜሽን ሊያገኙ ይችላሉ። ኦን ዘ ግራውንድ ቦታው ላይ ማለት ነው።
በኢፌድሪ መከላከያ ሚኒስቴር የኢንዶክትሪኔሽን እና ህዝብ ግንኙነት ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ በጣም ነው የማመሰግነው።
እኔም አመሰግናለሁ።
የምትከታተሉት ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ25 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ 8 ሰዓት ከ25 ደቂቃ መሆኑ ነው። አሁን ዋና ዋና ዜናዎቹን ከቆንጅታዬ እንሰማለን።
ኢትዮጵያና የተባበሩት አረብ ኤሚሬቶች ከአሰብ እስከ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት ከስምምነት ላይ መድረሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ከተባበሩት አረብ ኤሚሬቶች ዓለም አቀፍ ሚኒስትር ጋር መወያየታቸውን በጠቀሰበት መግለጫ ነው ሚኒስቴሩ ይህንን ያስታወቀው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አዲስ አበባ መግባታቸውን ደግሞ ምንጮች ጠቁመዋል። ከኤርትራ ማስታወቂያ ሚኒስቴር ድረገጽ ያገኘነው መረጃ እንደሚለው ኤርትራውያኑ ባለስልጣናት ወደ አዲስ አበባ ያመሩት ከጠቅላይ ሚኒስትር አብይ አህመድ ጋር በቅርቡ በሁለቱ ሀገሮች መካከል የተደረሰው የሰላም ስምምነት ተግባራዊ የሆነበትን ሂደት ለማስረዳት ነው። የኤርትራ ባለስልጣናት በሌሎችም የጋራ ጉዳዮች ላይ ከጠቅላይ ሚኒስትሩ ጋር እንደሚወያዩ በመረጃው ተጠቅሷል። የኢትዮጵያ መንግስት ከ3000 በላይ ዜጎቹን ከጅቡቲ ወደ ሀገር መመለስ መጀመሩ ተገልጿል። እስካሁን 200 መግባታቸውን አንድ ከፍተኛ የመንግስት ባለስልጣን አስታውቀዋል። ጅቡቲ የሚኖሩ ኢትዮጵያውያን ስደተኞች በሀገሩ ነዋሪዎች ጥቃት እየደረሰባቸው መሆኑን ተናግረዋል። ስደተኞቹ አክለው በኢትዮጵያ ሶማሌ ክልል የተከሰተውን አለመረጋጋት ተከትሎ ጅቡቲ የሚገኙ ኢትዮጵያውያን ላይ የንብረት ዘረፋ እንዲሁም ግድያ ተፈጽመዋል ብለዋል።
ወደ ሁለተኛው አጋማሽ ተሸጋግረናል። ቀዳሚውን ቅንብር ቀጥሎ እናቀርባለን። አስራ አምስት አባላት ያሉት የዳያስፖራው ትረስት ፈንድ አማካሪ ምክር ቤት አባላት የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው በበጎ ፈቃደኝነት ለማገልገል የተሰበሰቡ እንደሆኑ የአማካሪ ምክር ቤቱ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም አስታውቀዋል። ከፍተኛ ባለሙያዎችና የመብት አራማጆቹ በስብጥር የተካተቱበት ስብስብ የጠቅላይ ሚኒስትሩ ሐሳብ ውጤታማ የሚሆንበትን ዘዴ አጥንተው ተግባራዊ እንደሚያደርጉም ተናግረዋል። ጽዮን ግርማ ዝርዝሩ አላት።
ጠቅላይ ሚኒስትር አብይ አህመድ የ2011 ዓመተ ምህረት በጀትን ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት በውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በቀን $1 ከአንድ ማኪያቶ ላይ ቀንሰው በኢትዮጵያ የሚገኙ ዜጎችን እንዲረዱ ያቀረቡት ሐሳብ ተቀባይነትን አግኝቶ 15 አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት አባላት ተመርጠዋል። የንግድና ምጣኔ ሀብት ባለሙያዎች የታማኝነት ወይም የባላደራ ገንዘብ የሚል ስያሜን የሚሰጡት ትረስት ፈንድ ለሌሎች የሚደረግ የድጋፍ ገንዘብ ነው። ጠቅላይ ሚኒስትር አብይ አህመድ በውጭ የሚገኙ ኢትዮጵያውያን ይህንን ገንዘብ ቢለግሱ አንድም ሳንቲም ሳትወድቅ ሳትጠፋ በሀገሪቱ የሚታዩ ማህበረሰባዊ የልማት ክፍተቶችን ለመሙላት እንደሚውል ማረጋገጣቸው ይታወሳል። ይህንን የጠቅላይ ሚኒስትሩን ጥሪ የተቀበሉ በተለያዩ ዓለም አቀፍ የፋይናንስ ተቋማት ውስጥ በከፍተኛ ባለሙያነት የሚሰሩ በታዋቂ ዩኒቨርሲቲዎች ውስጥ ተመራማሪዎችና ፕሮፌሰሮች ዝነኛ በሆኑ ዓለም አቀፍ ተቋማት የሚያገለግሉ የኢትዮጵያ መንግስትን በሰብአዊ መብት ጥሰት አብዝተው በመተቸት ከሚታወቁት የመብት አራማጆች መካከል በአጠቃላይ 15 ትውልደ ኢትዮጵያውያንና ኢትዮጵያውያን ይህንን ስራ በበጎ ፈቃድ ለማከናወን መወሰናቸው ይፋ ተደርጓል። የአማካሪ ምክር ቤቱን ሰብሳቢ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የህግ ባለሙያ የሆኑትን ፕሮፌሰር አለማየሁ ገብረ ማርያም እንዴት ተሰባሰባችሁ የሚል ጥያቄ አንስችላቸው ነበር።
እንግዲህ እያንዳንዳችንም እንታወቃለን። አንዳንዱም በሙያው በልምዱ የታወቁ ሰዎች አሉ። ብዙዎቹን ሰዎች እየደወል እየጠየቅን እኔም ሌሎችም እየጠየቁ በዚህ ነገር ላይ መሳተፍ ትችላላችሁ ወይ እያል እያጠያየቅናቸው ናቸው። በተቻለን መጠን ብዙዎችም በ15 ሰው ይባል እንጂ ከእኛ ጀርባ ደግሞ ከዛ የበለጡ ባለሙያዎች አሉ። በአገልግሎት ላይ ለመዋል ቃል የገቡ ማለት ነው። ግን አንዳንድ መስሪያ ቤት ለምሳሌ ውስጥ ድንጋጌያቸው አንዳንድ ነገሮችን ስለማይፈቅድ የመሳሰሉት ነገር ነው እንጂ ብዙ ከኛ ጋር የተሰለፉ ሰዎች አሉ። በግለሰብም ደረጃ በሌላም መንገድ የተሳተፉ ሰዎች አሉ።
እነዚህ 15 ሰዎች ምን አይነት ሚና ነው የሚኖራችሁ? ከኢትዮጵያውያንና ትውልደ ኢትዮጵያውያን ላይ ብቻ ነው ገንዘቡ ተሰብስቦ ወደዛ የሚሄደው ወይስ ዓለም አቀፍ ተቋማትን የፋይናንስ ተቋማትን የማካተት ሀሳብ አለ? ምን አይነት ሚና ነው የሚኖራችሁ?
በጣም ጥሩ ጥያቄ ነው። እንግዲህ ገና ስራው የጀመርነው አሁን ቅርብ ጊዜ ነው። እንደምታውቂው ጠቅላይ ሚኒስትሩ ይህንን ነገር ለህዝብ ከገለጹ ገና 1 ወር ነው የሞላው። ስለዚህ ብዙ የሚሰሩ ነገሮች አሉ እና በቅደም ተከተል የምናጠናቸው ነገሮች አሉ። ከኢትዮጵያውያኖች ብቻ ነው ወይ ገንዘብ የሚመጣ የሚለው እሱ ጥያቄ አልተመለሰም። ግን በእኔ አስተያየት በግሌ ነው የምለው መርዳት የሚፈልግ ሰው በሙሉ ይረዳል ብዬ ነው የምጠብቀው። ከሌላም ከአሜሪካኖች ለምሳሌ አብረውን የሚሰሩ ሊኖሩ ይችላሉ። ማለትም በስራ ልምምዳችን፣ በጓደኝነት፣ በሌላ መንገድ የምናውቃቸው እኛን በማወቅና በእኛ ፍቅር ያላቸው ኢትዮጵያን ለመርዳት የሚፈልጉ አሉ። እነሱ ፍላጎት ካላቸው ከነሱ የእነሱን ድጋፍ ማንፈልግበት ምንም ምክንያት የለም። ነገር ግን በአሁኑ ጊዜ ብዙ የሚዋቀሩ ነገሮች አሉ። ብዙ ተጠንተው መሰረቱን በደንብ ጥሎ ወደፊት የምንገፋበትን እያሰላን ነው ያለ ነው ማለት ነው።
እንግዲህ እርስዎም እንደጠቀሱት የጠቅላይ ሚኒስትሩ ይህንን ሀሳብ ያቀረቡት የ2011 የበጀት ዓመት ለሕዝብ ተወካዮች ምክር ቤት ለማጸደቅ በቀረቡበት ወቅት ነው። እንዳሉት አንድ ወር አካባቢ ነው የሚሆነው። ትላንትና የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው ደግሞ እንደተናገሩት ኢትዮጵያኖች በቀናነትና በርብርብ ፈቃዳቸውን አሳይተዋል የሚል ነገር አንስተዋል። እና ይሄን ነገር እናንተ ወስናችሁ በበጎ ፈቃደኝነት ለማገዝ ስትገቡ የንግድና ምጣኔ ሀብት ባለሙያዎችን አማክራችኋል ወይ? ይህንንስ ሀሳብ ታዩታላችሁ ወይ? ራሱ ጉዳዩ አዋጭ ነው አዋጭ አይደለም የሚለውን፣ ሁለተኛ ደግሞ አፈጻጸሙንስ በተመለከተ እንግዲህ የኢትዮጵያ መንግስት በጣም በሙስና ህዝብን ገንዘብ በአግባቡ ለሚፈለገው ዓላማ ባለማዋል የሚተች ነው እና ይህንንስ በተመለከተ ለመቆጣጠር ለመከታተል የምትሰሩበትን ነገር የተነጋገራችሁበት የተወያያችሁበት ወይም ወደፊት ደግሞ ለዚህ የሚሆን ነገር ያስቀመጣችሁት አለ ወይ? እንዴት በአጭር ጊዜ ወሰናችሁ?
እሺ፣ ጥሩ ጥያቄ ነው። እንደጠቀስኩልሽ ገና እየተደራጀን ያለ ነው። ነገር ግን የጠቀሻቸው ነገሮች በተለይ በሙስና ያልሽው ነገር በጣም የሚተኮርበት ነገር ነው ብዬ ነው የማምነው። ምክንያቱም ከአሁን በፊት በሙስና ወይንም ገንዘብ የተሰበሰበ አላግባብ በማባከን በመበተን የመሳሰሉትን ነገሮች ጥፋት እንዳሉ እናውቃለን። ስለዚህ ይሄ አካውንታቢሊቲ እና ትራንስፓረንሲ የሚባለው ነገር ወይም ተጠያቂነትና ግልጽ ስራ የሚባለውን ነገር በከፍተኛ ደረጃ ነው የምናየው። እርግጥ እንዳልኩሽ ገና ጀማሪ ስለሆን አልተነጋገርንበትም፣ ግን እሱ በስራው ላይ የመጀመሪያ ሆኖ ነው የሚታየው። ምክንያቱም ህዝቡም መንፈሱ ተረጋግቶ እምነትም ኖሮት ለመስጠትም የሰጠውም ገንዘብ ጥሩ ቦታ ላይ እንደሚውል ማረጋገጥ የሚችለው እነዚህ ነገሮች ተጠያቂነትና ግልጽ ስራ በሚኖሩበት ጊዜ ነው። ስለዚህ የእነሱን መዋቅሮች በመጀመሪያ ደረጃ እንመለከታቸዋለን። እንዴትም እንደሆነ ግልጽ በሆነ መንገድ ህዝብ የሚረዳውና ህዝብ ለመከታተል በሚችልበት ዘዴ እናቋቁማለን ብዬ ነው የማምነው። በሁለተኛ ደረጃ ኢኮኖሚስቶች እንደዚህ ያልሻቸው እነዚህ ከእኛን ጋር የሚሳተፉ ሰዎች የዛም አይነት ልምድ ያላቸው ሰዎች ናቸው። በብዛት በዚህ ነገር ላይ የሰሩና ልምድ ያላቸው ናቸው። ለምሳሌ በመሀላችን በትራስት ፈንድ ላይ የሰሩ ሁለት ሰዎች አሉ። እዚህን አይነት ነገር በኢንቨስትመንት ባንክ ደግሞ የሰሩ ሰዎች አሉ። እንግዲህ ይሄ ትራስት ፈንድ ሲባል የኢትዮጵያ መጀመሪያ አይደለም፣ በሌላም ሀገሮች አሉ። እስራኤልም፣ በህንድም፣ በሌላም ሀገሮች እንደዚህ አይነት ትራስት ፈንዶች የሰሩ አሉ። እነሱንም ደግሞ በዛ ላይ የተሳተፉ ሌላ ሰዎች ድጋፍ የሚሰጡን አሉ። ስለዚህ እነዚህን ጥያቄዎች በተሟላ መንገድ እንከታተላለን ብዬ ነው የምገምተው።
አሁን በቀጥታ ከማን ጋር ነው የምትነጋገሩት? በዚህ 15 ውስጥ ያላችሁት እንደገባኝ ከሆነ ሁላችሁም ከኢትዮጵያ ውጭ የምትገኙ ባለሙያዎችና ምሁራን ናችሁ። በኢትዮጵያ በኩል እንደዚሁ አይነት ቡድን አለ? ማን ነው በኢትዮጵያ በኩል ይህንን በኃላፊነት የሚመራው? በየቀኑ ይህንን በተመለከተ ግንኙነታችሁ ከማን ጋር ነው?
እንግዲህ እንዳልኩሽ ገና እየጀመርን ያለ ነው። ኢንተርፌስ የሚያደርግ ወይም ከዛ በኩል ያሉትን እስኪደራጁ ድረስ እንጠብቃለን ማለት ነው። እኛ ራሳችን ገና እየተደራጀን ስለሆን ማለት ነው። ማስታወቂያውን አይተሻል። እስካሁን ድረስ ያለው በዛ ነው። ከዛ ደረጃ ያለፈ ነገር ምንም የለንም። ግን ወደፊት በምንሄድበት ጊዜ አሁን የጠየቅሻቸውን ነገሮች ማሟላት ይኖርብናል ማለት ነው። ገና ይሄኛው እንግዲህ ያው ማንዴት እንደማለት ነው፣ ወይም ትዕዛዙን ነው ያገኘ ነው። ትዕዛዙን በስራ ላይ ማዋልና በምን አይነት ዘዴ እንደሚሆንና የበለጠ ስኬታማ እንዲሆን የምናደርግበትን ደግሞ ዘዴ እያጠናን ወደፊት እንገፋበታለን ማለት ነው።
በጣም አመሰግናለሁ ለሰጡን ማብራሪያ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካል ሳይንስ መምህርና የህግ ባለሙያ። እግዜር ይስጥልኝ።
እኔም አመሰግናለሁ። የአሜሪካ ድምፅ የአማርኛ ፕሮግራም መልካም ቀን ላንቺም ለአድማጮቻችሁ።
አድማጮች፣ የአርብ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የሰሞኑ የኢትዮጵያ ሶማሌ ክልል የጅጅጋ ከተማ ወቅታዊ ሁኔታ የሚመረምር ውይይት አለን። በትናንትናው ምሽት የተጀመረ ቅንብር ነው። ባለፈው ቅዳሜ በጅጅጋ የደረሰውን የሰው ሕይወት የጠፋበትንና ብዙዎችን ያፈናቀለ ዘውግ ለይቶ የደረሰ ጥቃት ምንነት፣ መንስኤና የፌዴራል መንግስቱን ሚና አስመልክቶ ትናንት የተጀመረ ውይይት ነው። ከቅዳሜው ድንገት ሻገር ብሎም በአንድ ወገን ለወራት የዘለቀውን በክልሉ አስተዳደር በደል እየተፈጸመብን ነው በሚል ተደጋግሞ ሲሰማ የቆየ ቅሬታና የፌዴራል መንግስቱ እኮ ጣልቃ ሊገባ ይገባዋል የሚል ጥሪ፣ በሌላ በኩል የፌዴራል መንግስቱን ጣልቃ የመግባት ስልጣን የሚመለከቱ ህገ መንግስታዊ አግባቦች ይዳስሳል። የዚህ ውይይት አዘጋጅና አቅራቢ አሉላ ከበደ ነው። አሉላ በትናንቱ ዝግጅት መጨረሻ ለህግ ባለሙያው በሰነዘረው ጥያቄ ይሆናል የዛሬውን የሚጀምረው። የተወያዮቹን ማንነት ለማስታወስ ግን ራሳቸውን ያስተዋውቁና ከዚያ በኋላ ወደ ውይይቱ እናልፋለን።
ስሜ አሊ አፍ አሊ ይባላል። ከሶማሌ ክልል የቀድሞ ፓርላማ አባል ነበርኩ። አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝብ ለመዳን ተነስቶ የተቋቋመበት መድረክ አፈ ጉባኤ ነኝ።
እኔ ዶክተር እስማኤል ቆዳህ ነው የሚባለው። እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት 20 ዓመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ሊቀመንበር ነኝ።
ሙልጌታ አረጋዊ የህግ ባለሙያ ነኝ።
ቀደም ብሎ ከቀረቡ ሀሳቦች ጋር ለማዛመድ ተጨባጭ ለማድረግ አንድ ጥያቄ ላስከትል። አቶ ሙሉጌታ፣ በተደጋጋሚ ቅሬታዎች ቀርቦ የነበረበትን የዜጎች መብት እየተረገጠ ነው፣ በደሉንም አድራሺው የክልሉ አስተዳደር ነው የሚለውን አሁን በውይይቱ የሚሳተፉ ወገኖችም ቅሬታውን ከሚያሰሙት ውስጥ ናቸው። እንዲያውም ዘግይቷል። ቀደም ብለው ዶክተር እስማኤል እንዳቀረቡት በተጨባጭም እንደታየው አቤተ ክርስቲያናት ተቃጥለዋል፣ የዜጎች ህይወት ጠፍቷል፣ ዝርፊያ ተፈጽሟል። እነኚህ ሁሉ ጉዳዮች የታዩ ናቸው። የትኛውም ወገኖች አላስተባበሉም። በደል ፈጻሚው የክልሉ አስተዳደር ያ የመብት ጠባቂው አካል ሆኖ በሚገኝበትስ የፌዴራል መንግስቱ በዚህ አይነት ሁኔታዎች ውስጥ ምንድን ነው ማድረግ ያለበት?
በኢትዮጵያ ህገ መንግስት መሰረት የአንድ ክልል ነዋሪዎች ወይም ዜጎች ሁለት ክልላዎች አሏቸው። በመጀመሪያ ደረጃ የክልሉ ነዋሪዎች እንደመሆናቸው ክልሉ ህገ መንግስታዊ መብታቸውን የማስከበር ግዴታ አለበት። በሁለተኛ ደረጃ ደግሞ ፌዴራል መንግስቱ እንደ ፌዴራል መንግስት የማንኛውም ኢትዮጵያዊ መብት መከበሩ ማረጋገጥ ስላለበት የአንድ ክልል ነዋሪዎች ወይም ዜጎች መብት ሲጣስ ፌዴራል መንግስቱ መብቱን የማስከበር ግዴታ አለበት። አሁን ኢትዮጵያ ውስጥ ያለው ችግር ምንድን ነው? መጀመሪያ ህገ መንግስቱ በተግባር ሲታይ እንዴት ነው? ህጉ ምንድን ነው የሚለው አንድ የክልል መንግስት ክልሉ ውስጥ በሚኖሩ ዜጎች ላይ የሰብአዊ መብት ጥሰት ሲፈጽም ይህ ፌዴራል መንግስቱ ክልል ውስጥ የመግባት ህገ መንግስታዊ መብቱ የተጠበቀ ነው ይላል። ሰው እኔ እንደሚገባኝ ህጉ በጣም ግልጽ ነው። ያቀረብካቸው እንግዶችም እንዳሉት በጣም ከባድ የሰብአዊ መብት ጥሰት እንደነበረ ነው የሚያሳየው። አሁን የፌዴራል መንግስቱ ለምንድን ነው ያልገባው? በሰዓቱ ሁለት ነገር ማድረግ ይችል ነበር። አንድ፣ የክልሉ መንግስት እነዚህ ነገሮች እንዲያስቆም እና የዜጎች መብት እንዲከበር እንዲያደርግ መወትወት ይችል ነበር። የክልሉ መንግስት ያ ማድረግ የማይችል መሆኑ ሲያይ ደግሞ ፌዴራል መንግስቱ በቀጥታ መግባት የሚችልበት ከዚህ በፊት የጠቃቀስናቸው የህግ አስቻይ አንቀጾች አሉ ህገ መንግስቱ ውስጥ። ያ ለምን እንዳልተደረገ በጭራሽ የሚገባ ነገር አይደለም። ሌላው እስካሁን እስከዛሬ ማለት ነው የፌዴራል መንግስት ባለስልጣናት ለምን እስካሁን ይህን ጥያቄ መመለስ እንዳልቻሉ፣ ምክንያቱም የኢትዮጵያ ህዝብ አሁንም በህግ የተሰጠው መብት አለ። ነጻ ኢንፎርሜሽን የማግኘት መብት አለው። መንግስት የመንግስትነት ስራውን ሲሰራ ህዝቡን የማስታወቅ በየጊዜው የመንግስት ባለስልጣናት ምን እየሰሩ እንደሆነ በየቀኑ የማስረዳት ግዴታ አለበት ይላል አሁንም ህገ መንግስቱ። ሶ ይህ የሶማሊያ ችግር ከተፈጠረ ጊዜ ጀምሮ እና መከላከያ ሰራዊት ከመግባቱና ገባ ከተባለ በኋላ ያለው ምሳሌ ጄኔራሎች ቀርቦ ሲናገሩ ሰምቻለሁ። እስካሁን ያላየሁት ኢትዮጵያ ውስጥ ምንድን ነው አሁንም ያስተገለጸው ነገር ለምን ዘገየ የፌዴራል መንግስት? የሶማሌ ህዝብ በተደጋጋሚ እንደተነገረው ብዙ ጭፍጨፋ እንደደረሰበትና ብዙ አቤቱታ ቀርቦ አድማጭ እንዳጣ ነው። እና የክልል መንግስቱ ችግሮችን መቅረፍ የሚችልበት ደረጃ ላይ የነበረ አይመስልም። ከምስክሮቹ እንደሰማ ነው ሁኔታዎች እንደዚህ በሆኑበት የፌዴራል መንግስቱ ለምን እንደዘገየ ስላላብራራ የተለያዩ መላምቶች ይቀርባሉ። እነዚህ መላምቶች ደግሞ አደገኞች ናቸው። ሁሌ እንደዚህ አይነት ውዥንብር ሲፈጠር መንግስት ትክክለኛውን መረጃ ካልሰጠ ሰው የየራሱ መላምት ስለሚፈጥር መላምቶቹ ደግሞ ለተጨማሪ ግጭት ነው የሚዳርጉት እና በጣም አደገኛ
ክፍተት ይፈጠራል። አደገኛ ነው ብለዋል አቶ ሙልጌታ። የመንግስትን ምላሽ የምናቀርብበትን ጥያቄያችን እንቀጥላለን። መልስ እንዳገኘንም እናስተናግዳለን። ወደ ዶክተር እስማኤል ልሻገር። ዶክተር እስማኤል በጊዜና በአፋጣኝ እርምጃ ባለመውሰዱ የተከሰተ ነው፣ እንዲህ ያለው ነገር እንዳይደርስ ጠይቀን ነበር ብለዋል። ቀደም ብለው የህግ ባለሙያ የሰጡትን ማስተያየት ተመልክተዋል። የፌዴራል መንግስቱ የዜጎችን መብት የማስከበር ኃላፊነት ያለበትን ያህል የክልሎችን ህጋዊ ህልውና ላለመጋፋት የሚደረገውን ጥንቃቄ ማስፈላጊነት አቶ ሙልጌታ ገልጠዋል። ዶክተር እስማኤል ምን ይላሉ?
ትክክል ነው፣ ግን ይሄንን ነገር ቅድም እንዳልኩት እኮ ይሄ ሁሉ አውሎ ንፋስ እዛ አካባቢ ከመድረሱ በፊት እዛ እኮ የነበረው ሁኔታ ትንሽ እንኳን ይቅርታ አድርግልኝና ወደ ኋላ ብመለስ ልዩ ፖሊስ የሚባል ዛሬ የወንበዴዎች የወረበላዎች ገዳዩን የተፈጠረው እኮ ከዚህ በፊት የነበረው ስርዓት ምንድን ነው ያደረገው? የእኛን የሶማሌን ህዝብ ይሄ ሰውዬ በተለይ የዚህ 10 ዓመት እዛ ስልጣን ላይ የነበረ ጊዜ እንደፈለገ ነበር የሚገለው። እኛ ስንጮህ ማንንም አልሰማንም። ከዛ በኋላ ምንድን ነው ያደረጉት? ልዩ ፖሊስ የሚባል አድርጎ ህዝቡ ላይ በቃ ኢንግሬሽንም የተደረገው አሁን ቅድም እንዳልኩት አሁን እኮ የቄሮ የፋኖ ሌላውን ነገሮች ሲነሳ ነው። አሁን ግን የምንጠይቀውም መሰለ የሆነ ሆኗል። አሁን ግን ከዚህ ለምትመጣው ለወደፊቱ ምን አይነት መፍትሄ ነው የሚያስ ለእኛ እንደሚመስለን መፍትሄው ምንድን ነው? አሁንም የእሱ አይነት ነጸብራቅ እዛ ላይ ማስቀመጡ ሳይሆን ትክክለኛው እስከ 2020 ላይ የሚመጣውን ኤሌክሽን ሌሎቹ እድል እንዲሰጣቸው እና የተለያየ እዛ ያሉት ፓርቲዎች ይሄ በጎሳ አዘል ሳይሆን የኤትን ፖሊቲክ ሳይሆን እሱ እንደሚያስፈራራው አርቲክል 39 ቆርጣለሁ ምናምን ሳይሆን ከዛ የወጣ ትክክለኛውን ኢትዮጵያዊነት እዛ የሚንጸባረቅበት እድል ለህዝቡ ቢሰጥ ይሄ ነው አቤቱታችን።
መልካም፣ ቀጣዩ መፍትሄ ምንድን ነው? በዝርዝር እንሄድበታለን።
አቶ እስማኤል እንዳለው
እሺ፣ አቶ አሊ
ሶማሌ ክልል የመጨረሻ 10 ዓመታት ወይ 8 ዓመታት የነበረው ችግር ኢትዮጵያ ውስጥ ያለው ሰው ሁሉም ያውቃል። ይህንን ደግሞ ችግሩ ከየት ነው ሲጠይቅ ሀረር የነበረው ጀነራሎች ነው ዋናው። አዚህ አመጣቱ መጀመሪያ የሶማሌ ህዝብ ሳይሆን ከጀነራሎች ነው።
መልካም መልካም። ግምታዊ አስተያየቶችን ላለመውሰድ ይልቁንም ደግሞ ተጠያቂዎቹ በአግባቡ መልስ እንዲሰጡ መንግስትን በዚህ ጉዳይ ላይ በግልጽ እና በተጨባጭ የሚሰጠውን መልስ ለማካተት እንሞክራለን። አቶ አሊ አፊ አሊ፣ ዶክተር እስማኤል ኢብራሂም፣ አቶ ሙልጌታ አረጋዊ፣ አቶ ደምሰው በንቲ፣ ውይይቱ ይቀጥላል። ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ላሁኑ
እኛም እናመሰግናለን በጣም።
አድማጮች፣ የመጨረሻው ቅንብር አፍሪካ በጋዜጦች ይላል። አዘጋጅና አቅራቢዋ አዳነች ፍስሐዬ ናት።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ቅንብራችን የተለያዩ ጋዜጦች የኢትዮጵያንና የኤርትራን የሰላም ስምምነት አስመልክቶ በዘገቡት ላይ ያተኩራል። በሌላ በኩል ደግሞ ኢትዮጵያ ሰፊ የነዳጅና የጋዝ አምራች ግግሮች እንዳሏት ተዘግቧል።
የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ የኢትዮጵያ አየር መንገድ ወደ ኤርትራ ታሪካዊ በረራ ማድረጉን ዘግቧል። ከሀያ ዓመታት በኋላ ለመጀመሪያ ጊዜ በተደረገው የንግድ አውሮፕላን በረራ የጽጌረዳ አበባና ሻምፓን ለተሳፋሪዎቹ እንደቀረበላቸው ዘገባው አክሏል። የጦርነቱ ሁኔታ ካበቃ በኋላ የሰላም ወፍ ወደ ኤርትራ በረረች ሲል የኢትዮጵያ አየር መንገድ አብስሯል። የበረራው ተፈላጊነት ከፍተኛ ስለነበረ ሁለተኛው በረራ ከ15 ደቂቃ በኋላ ወደ ኢትዮጵያ መመለሱን አዣንስ ፍራንስ ፕሬስ የዜና አገልግሎት ጠቁሟል።
ብሉምበርግ የዜና አገልግሎት ደግሞ የኢትዮጵያና ኤርትራ መሪዎች የሰላሙን ስምምነት ለመጠበቅ ቃል መግባታቸውን ገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ወታደራዊ ኃይልን ከድንበር አካባቢዎች ለማስወጣት መመሪያ በሚጠባበቅበት በሆነ ወቅት የሰላሙን ውል ለማሰናከል በሚሞክሩ ወገኖች ላይ እርምጃ ወስዳለሁ ማለታቸውን፣ ፕሬዚደንት ኢሳያስም የሰላም ስምምነቱን ለመጠበቅ ሁለቱም ሀገሮች ተባብረው ይሰራሉ ማለታቸውን ብሉምበርግ የዜና አገልግሎት ጠቅሷል።
ከኤርትራ ጋር በሚዋሰኑ ድንበሮች ላይ ያለው የኢትዮጵያ ወታደራዊ ኃይል ከአካባቢው ለመውጣት ቃል መግባቱን ምክትል ኤታማጆር ሹም ብርሃኑ ጁላ መናገራቸውን ባለስልጣኑ መጀመሪያ ላይ ከኤርትራ ወደ ኢትዮጵያ መጥተው ከነበሩት ልዑካን ጋር በተደረገው ንግግር መገኘታቸውን ብሉምበርግ የዜና አገልግሎት ጠቁሟል። ወታደራዊ ኃይሎችን በትግራይና አፋር ክልል ካሉ ድንበሮች የማስወጣት ውሳኔ የመንግስት እንጂ የወታደራዊ ኃይሉ አይደለም። የኢትዮጵያ መንግስት ከኤርትራ መንግስት ጋር ተነጋግሮ ወታደራዊ ኃይሉን ለማስወጣት ከወሰነ ወታደራዊው ኃይል ይወጣል ሲሉ የወታደራዊ እንቅስቃሴን የሚመሩት ምክትል ኤታማጆር ሹም መናገራቸውን አዲስ ዘመን ጋዜጣ መዘገቡን ብሉምበርግ የዜና አገልግሎት ጠቅሷል።
የፈረንሳይ የዜና አገልግሎት በበኩሉ ፕሬዚደንት ኢሳያስ አፈወርቂ በኢትዮጵያው ጉብኝታቸው ወቅት የኤርትራን ኤምባሲ በአዲስ መልክ በከፈቱበት ወቅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤምባሲውን ቁልፍ ማስረከባቸውን የዜናው አገልግሎት ጠቅሷል። ፕሬዚደንት ኢሳያስ በኤምባሲው የኤርትራን ባንዲራ ሲሰቅሉ በኢትዮጵያ ብሮድካስቲንግ ኮርፖሬሽን መታየታቸውን ዘገባው አውስቷል። በኤምባሲው ያሉት ዕቃዎች ሳይነኩ እንዳሉ የተቀመጡና በአቧራ የተሞሉ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቅሷል ይላል AFP።
የ71 ዓመት ዕድሜው ፕሬዚደንት የኤርትራ ኤምባሲን ከከፈቱ በኋላ ወደ አገራቸው መመለሳቸውን ዘገባው አውስቷል። አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች ቡድን የሰላም መምጣት በዓለም ደረጃ እጅግ በጣም ከተገለሉት አገሮች አንዷ በሆነችው ኤርትራ ለውጥ እንዲያመጣ ሊያመቻች ይችላል ማለቱን ዘገባው ጠቅሷል። በኢትዮጵያና በኤርትራ መካከል የተካሄደው ውጊያ ካበቃ በኋላ ፕሬዚደንት ኢሳያስ አፈወርቂ ከኢትዮጵያ ሊደቀንባቸው የሚችል የጦርነት አደጋን፣ ገደብ የሌለው ወታደራዊ አገልግሎትን ያካተቱ ጨቋኝ ፖሊሲዎችን ለማውጣት ተጠቅመውበታል ይላል የፈረንሳዩ ዜና አገልግሎት።
የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያና በኤርትራ መካከል ስለተደረገው የሰላም ስምምነት ሲዘግብ በአፍሪካ ቀንድ ጉዳይ ላይ የሚያተኩሩ የፖለቲካ ተንታኝ አቶ ሃሌሉያ ሉሌ ያሉትን አስፍሯል። ሁለቱም አገሮች ጦርነት ወይም ሰላም አልባ በሆነ ሁኔታ መቀጠል እንደማይችሉና እንደማያዋጣቸው እየተገነዘቡ መጥቷል። ኤርትራ ከምዕራቡ ዓለምና ከአረብ ሀገሮች ጋር ያላት ግንኙነት እየተሻሻለ በመምጣቱ ከበፊቱ በተሻለ ሁኔታ ዝግጁነት ማሳየቷን ገልጸዋል። በኢትዮጵያ በኩል ደግሞ የዶክተር አብይ ስልጣን ላይ መውጣትና ከኤርትራ ጋር ጦርነት ካካሄደው ፓርቲ የማፈንገጥ ዝንባሌ ማሳየታቸው ከአጣብቅኝ ሁኔታ ለመውጣት ማመቻቸቱን አቶ ሃሌሉያ ማስገንዘባቸውን ጋዜጣው አውስቷል።
ኤርትራ ላለፉት 20 ዓመታት ከኢትዮጵያ ጋር በነበራት የጦርነት ሁኔታ ላይ በማተኮር በወታደራዊ ኃይሏ ላይ ከፍተኛ ወጪ ስታደርግ ቆይታለች። ገደብ የሌለው ወታደራዊ አገልግሎትን ደንግጋ ኖራለች። በዚህ ምክንያትም በመቶ ሺዎች የሚቆጠሩ ኤርትራውያን ከአገራቸው ለመሰደድ ተገደዋል። አቶ ሃሌሉያ ሉሌ አያይዘውም ለጦርነት ምክንያት የሆኑት ግዛቶችን የመመለሱና እዛ የሚኖሩት ሰዎች ዕጣ ምን እንደሚሆን ገና መፈታት ያለበት ውስብስብ ጉዳይ መሆኑን ሳያስገነዘቡ እንዳላለፉ ዘገባው ጠቁሟል።
የሁለቱ ሀገሮች የጠላታዊነት ድባብ ማክተም ኤርትራ ውስጥ ያለውን የወታደራዊ አገልግሎት ማቆም ብቻ ሳይሆን በታገደው የሀገሪቱ ሕገ መንግሥት ላይ በሰፈረው መሰረት ወደ ዲሞክራሲያዊ አሰራር የመመለስ ሁኔታ ሊያስከትል እንደሚችል አቶ ሃሌሉያ መግለጻቸውን፣ ስር ነቀል ለውጥ ይኖራል ባይባልም አንዳንድ መሻሻሎች ሊኖሩ እንደሚችሉ መተንበያቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አስነብቧል።
ኢነርጂ ሶርስስ የተባለው ስለ ሳይንስና ቴክኖሎጂ ጽሑፎችን የሚያቀርብ መጽሔት ደግሞ ኢትዮጵያ በተለያዩ ክፍሎቿ ኬሮጊን የተባለ ነዳጅ ዘይትና የተፈጥሮ ጋዝ ለማምረት የሚያስችል ንጥረ ነገርን ያቀፉ አለቶች በብዛት እንዳለዋት ጠቁሟል። የኢትዮጵያ ኦይል ሼል የተባለው የነዳጅ ዘይት መሠረት አነስተኛ የሰልፈር ይዘት እንዳለውና ኦርጋኒክ ይዘቱ ከ55 እስከ 60 ከመቶ ድረስ የሚሄድ በመሆኑ ነዳጅ ዘይት ከሚገኝባቸው የአለት ግግሮች ጥራት ምክንያት ምርጥ ነው ሊባል እንደሚችል መጽሔቱ ገልጿል። ኢትዮጵያ ውስጥ የሚካሄደው የነዳጅ ዘይትና የተፈጥሮ ጋዝ አሰሳ እየተባጠነ መሆኑንም አውስቷል።
በምዕራብና በደቡብ ምዕራብ እንዲሁም በማዕከላዊ ሰሜን ምስራቅ ኢትዮጵያ የተገኙ የነዳጅ ዘይት መሰረት ያላቸው ግግር አለቶች ከ400 እስከ 800 ሜትር የሚሆን ውፍረት እንዳላቸው ጽሑፉ ያስረዳል። በተለያዩ የኢትዮጵያ ክፍሎች ከ653 ሚሊዮን እስከ 1 ቢሊዮን ቶን ሊሆን የሚችል የነዳጅ ዘይት አለቶች ግግር እንዳለ ጽሑፉ ገልጿል። አንዳንድ ጥናቶች ደግሞ በትግራይ ክልል ብቻ 1 ትሪሊዮን በርሜል የነዳጅ ዘይት ሼል ሊያመርት የሚችል 3.89 ቢሊዮን ቶኖች የነዳጅ ዘይት አለት ግግር እንዳለ አመልክቷል ይላል ኢነርጂ ሶርስስ ላይ የወጣው የጥናት ጽሑፍ።
ኢትዮጵያ በአብዛኛዎቹ የግዛቷ ክፍሎች ነዳጅ ዘይት ሊገኝበት የሚችል የአለት ግግር ጥሪት አላት። በተለይም ትግራይ ክልል ግን ግዙፍ የነዳጅ ዘይት ግግር አለቶች አላት ይላል ጽሑፉ። በትግራይ ክልል ያለውን የነዳጅ ዘይት ሊያመርት የሚችለውን የአለት ግግር መጠን ለማወቅ ለአጭር ጊዜ የተደረገው አሰሳ በአዲግራት የአሸዋ አለት ግግር ሰፊ የነዳጅ ዘይት አምራች መሠረት መገኘቱን ጽሑፉ አውስቷል። አብዛኛዎቹ የትግራይ ክልል የነዳጅ አምራች ግግሮች በአሸዋው አለት ስብርባሪዎች የተሸፈኑ ሲሆን ብዘት፣ ዳጋ አርቢ፣ ነብለትና አጽቢ ላይ ግን ተጋልጠው እንደሚታዩ የጥናቱ ጽሑፍ አውስቷል። በክልሉ ገና ለእይታ ያልተጋለጡ በርካታ የነዳጅ ዘይትና የጋዝ ጥሪቶች እንዳሉ ጽሑፉ ገልጿል።
ኤነርጂ ሶርስስ የተባለው መጽሔት ላይ የወጣው ጽሑፍ አያይዞም የኢትዮጵያ መንግስት የውጭ ምንዛሬ አቅርቦቱን ለማስፋት እንዲረዳው ለዚህ ጥሪት ትኩረት በመስጠት የነዳጅ ዘይት አምራች ግግሮች ፍለጋ ማካሄዱን እንዲጀምር ይመክራል። ኢትዮጵያ ውስጥ ነዳጅ ዘይት አምራች ግግሮች እንዳሉ ለማወቅ የተቻለው እንደ አውሮፓ አቆጣጠር ከ1950ዎቹ ዓመታት አንስቶ መሆኑን ጽሑፉ ሳያወሳ አላለፈም። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አንድ የመጨረሻ ዘገባ አለን። ፓርኬ ሂሪንግ ፋውንዴሽን የተባለ በጎ አድራጊ ድርጅት ዛሬ በትግራይ መስማት ለተሳናቸው የህብረተሰብ አካላት ነጻ የሕክምና እርዳታ ስራ ጀምረዋል። እርዳታው የሚሰጠው ዶክተር ጣዕመ አምባዬ በተባሉ ባለሙያ መሆኑን ጠቅሶ አለም ፍስሐ አጭር ዘገባ አድርሶናል።
በዶክተር ጣዕመ አምባዬ አማካኝነት በኢትዮጵያ ለሰባተኛ ጊዜ በትግራይ ለሶስተኛ ጊዜ እንደመጡ ይታወቃል። ዶክተር ጣዕመ በአንደኛውና በሁለተኛው ዙር የዚህ የተቀደሰ ስራ ተጠቃሚ የሆኑ ህብረተሰብ ሲገልጹ
በትግራይ ብቻ ለምንነገር ከሆነ የመጀመሪያው ዙር የነበረው በ2012 በፈረንጅ አቆጣጠር 3045 ሰው ረድተናል። ይሄ ከራያ ጀምሮ እስከ ሁመራ ባለው ነው። በሁለት ቦታ ነበር የምሰራው፣ መቀሌና አክሱም። በሁለተኛው ጊዜ ደግሞ በ2014 ፈረንጅ አቆጣጠር 1200 ሰው ረድተናል። አሁን ደግሞ በዚህ ቀን 1000 እስከ 1500 ዛሬና ነገ እንረዳለን ብለን እናስባለን።
ዶክተር ጣዕመ እንባየ ስፓርከይ ሄሪንግ ፋውንዴሽንን በማሳመን የመስማት ችግር ያለባቸው ህብረተሰብ በማከምና የመዳመጫ መሳሪያ በመስጠት ላይ ይገኛሉ። ይህ ስራ በገንዘብ ሲተመን ምን ያህል ወጪ እንደሚያድኑ እንዲህ ይገልጣሉ።
እንግዲህ እኛ ስናስበው አንድ ሰው ወደ ከዚህ ተነስቶ አሜሪካ ይህንን ነገር ለማግኘት ኢትዮጵያ ውስጥ ሂሪንግ ኤድ የሚሰጥ ድርጅት የለም። ማለት አንዳንድ አዲስ አበባ ይቻለሁ በግል ከአረብ ሀገር እያመጡ ወይም ከቻይና ሀገር የሚያመጣው። ይሄ ግን ስቴት ኦፍ ዛርት ቤስት ኢን ደ ወርልድ የሚባለው ከአለም ዋነኛው ሂሪንግ ኤድ የሚያመርት ካምፓኒ ነው እና በነጻ ነው የሚሰጠው። አንድ ሰው ግን አሜሪካ ሄዶ ይህንን ለማግኘት የትራንስፖርት ከፍለው የሆቴል ከፍለው እዛ ሐኪሞች አይተው ሂሪንግ ኤድ እስከ ማግኘት እስከሚመለስ የ6000 ዶላር ወጪ ያስፈልገዋል ብለን ነው የምናምነው። ስለዚህ እዚህ መጣው ለአንድ ሰው የ6000 ያህል የነጻ ሕክምና እያደረገንለት ነው።
ዶክተር ጣዕመ ይህ የተቀደሰና የብዙ ህብረተሰብ ችግር የሚፈታ ስራ በመስራታቸው የሚፈጥርላቸው እርካታ እንዲህ ይገልጻሉ።
መስራት አለበት፣ ለመስራት ደግሞ መማር አለበት። ሰርተና ከተማር አገሩን ይለወጣል፣ ቤተሰብ ለወጣ፣ አገርም ይለወጣል። ክቡር ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ኢትዮጵያ ወርቅ የላትም ነዳጅ የላትም ሀብታችን ህዝብ ነው ብለዋል። ትክክል ነው። ግን ህዝባችን ደግሞ ራሱን ጠቅሞ አገሩን ለመጥቀም መማር አለበት፣ ለመማር ደግሞ መስማት አለበት። ትልቁ እንቅፋት ለመማር ላለመማር አለመስማት ነው አንዱ። ብዙ አይነ ስውራን አሁን ሚኒስትሮች አሉን፣ ጠበቃዎች አሉን፣ ዳኞች አሉን። በዚህ በጆሮ ሁኔታ ግን ብዙ እዛ ላይ የደረሱ ሰዎች አሉ፣ አሁን እየመጡ ነው። እና እነዚህን ህዝቦች ቀይረን ህይወታቸውን ቀይረን ራሳቸውን ኑሯቸውን መርቶ አገራቸውን በኢኮኖሚ ይሁን በፖለቲካም በሁሉ እንዲመሩ ነው የምንፈልጋቸው፣ መሪዎቻችን እንዲሆኑ ነው የምንፈልጋቸው። እና ይህን እያረግን ነው። ስለዚህ ከዚህ የበለጠ ደግሞ ህይወት እየቀየር ስለ ህይወት መቀየር ደግሞ ለኛ ከዚህ የበለጠ ደስታ የሚሰጠኝ የለኝም። እኔ ደግሞ ይህን የማደርገው ለህዝቤ ለሀገሬ የማደርገው ነገር ነው። ስለዚህ ደስታ ይሰማኛል።
ነጻ ሕክምናው ነገ ቅዳሜ እንደሚቀጥል ከዶክተር ጣዕመ ገለጻ ለማወቅ ተችለዋል። አለም ፍስሐ ከመቀለ።
አራት ሰዓት ሆኖ ከመሰነባበታችን በፊት ከእናንተ ከተከበራችሁ አድማጮች ከደረሱን አስተያየቶች አንድ ሁለቱን ለማሰማት ጊዜ አግኝተናል እነሆ።
ጤና ይስጥልኝ የቪኦኤ አዘጋጆች፣ እንደምን አላችሁ? አንድ ጥያቄ አለኝ። እባካችሁን ጥያቄን በጽሞና ሰምታችሁ መልስ እንድትሰጡኝ በትህትና እጠይቃለሁ። ጥያቄም እንደሚከተለው ነው። የኢትዮጵያ መንግስት ከዚህ በፊት የመከላከያ ሰራዊት የኮበለሉ ወይንም ደግሞ ከሰራዊቱ የወጡ ሰዎች የምህረት አዋጅ አውጥቶ ነበር በቅርቡ። ይህን የምህረት አዋጅ እንዴት ነው ተጠቃሚ መሆን የምንችለው? ይህንን ጉዳይ እባካችሁ አጣርታችሁ እስቲ መልሱን እንድትሰጡኝ በትህትና እጠይቃለሁ። ኤምባሲ በተደጋጋሚ ደውዬ ነበረ፣ ምንም መልስ ላገኝ አልቻልኩም። በጣም ከባድ ነገር ነው ያለው ኤምባሲ ውስጥ መልስ ለማግኘት በጣም ከባድ ነው። በስልክ ስደውል ነበር ብዙ ጊዜ ምንም አይነት መልስ አላገኘሁም። እና እባካችሁ አጣርታችሁ በምን መልክ የአዋጁ ተጠቃሚ መሆን እንደምችል እና በሰላም ወደ ሀገር የምመለስበት መንገድ ለማወቅ ቴንክ ዩ። እግዚአብሔር ይስጥልኝ። መልካም ውሎ።
ሄሎ። ሰሞኑ በኢትዮጵያ ሶማሌ ክልል የተፈጠረው ችግር ዋና ምክንያት ሁለት ናቸው። አንደኛው በአስተዳደር ሆነ በጸጥታ መዋቅሩ ማለት በፖሊስ ኃይል ያሉት በሙሉ ሶማሌዎች ናቸው እና ሌላ ብሔረሰቦችን ያላማከለ ነው። ሁለተኛው በህገ መንግስቱ አንቀጽ 39 አንድ ብሔረሰብ የራሱ እድል መውሰን ይችላል ይላል እስከ መገጠል ድረስ። ይኸውም የኢትዮጵያ ሶማሌዎች ከሌሎች ብሔር ብሔረሰቦች አብሮ እንዳይኖሩ ያደረገ ይመስለኛል። እና የሶማሌ ክልል ለሶማሌዎች ብቻ እንደሆነ አድርጎ ነው የታየው የሚመስለኝ። ይሁን በሌላ ክልሎችም ታይቷል፣ በኦሮሚያ፣ በአማራ ክልል፣ በቤንሻንጉል ጉሙዝ ሌላ ብሔር ብሔረሰቦች እንዲወጡ ተጠይቀዋል፣ ተገፍተዋል፣ ተገለዋል፣ ሞተዋል። እና ይህን ለመቀየር ዶክተር አብይ አህመድ ማድረግ ያለባቸው የሚመስለኝ ከፌዴሬሽን ምክር ቤትና ከሌሎች ጉዳዩ የሚመለከታቸው ሰዎች ጋር በመተባበር እነዚህ ጉዳዮችን መቀየር ያለባቸው ይመስለኛል። የብሔር ብሔረሰቦች በየትኛው ክልል በአስተዳደሩ ሆነ በጸጥታ መዋቅሩ መግባት ያለባቸው ይመስለኛል። ሁለተኛው ይህ በህገ መንግስቱ ያለው አንቀጽ 39 መሰረዝና መለወጥ ያለበት ይመስለኛል።
ጤና ይስጥልኝ ቪኦኤዎች፣ እንደምን ከረማችሁ? የዘውትር አድማጫችሁ ነኝ። ከዚሁ ከዋሽንግተን ዲሲ አካባቢ ነው የምደውለው። አስተያየት መስጠት ፈልጌ ነበረ። ሰሞኑን በሶማሌ ክልል ወገኖቻችን እየተፈናቀሉ እየተገደሉ፣ እንዲሁም ደግሞ ቤተ ክርስቲያናት ከፕሮቴስታንትም ከኦርቶዶክስም እንደተቃጠሉ ሰምቻለሁ። በጣም እጅግ አሳዛኝ ታሪክ ነው። እንደዚህ አይነት ነገር እኔ በኢትዮጵያ ታሪክ ከዚህ በፊት መከሰቱን አላውቅም። አስተያየቴ ምንድነው? የጅጅጋ ዩኒቨርሲቲ አስተማሪ ነኝ ያሉ ግለሰብ አስተያየት ሲሰጡ ይሄ የሶማሌ ክልል የሚወክል ድርጊት አይደለም ብለዋል። እና የሚገርመኝ ነገር ብዙ ጊዜ ሰዎች ሲፈናቀሉ ከኦሮሚያም፣ ከአዋሳም፣ ከደቡብ ክልል ማለት ነው ባለስልጣናት ወይም የመንግስት ደጋፊዎች ይወጡና ምን ይላሉ? የክልሉን ህዝብ የሚወክል አይደለም ይላሉ። ይሄ ከኃላፊነት መሸሽ አይደለም ወይ? ከዛ ይልቅ በሆነው ነገር እናፍራለን፣ እናዝናለን። ይሄ እኛ በምንኖርበት ማህበረሰብ ውስጥ በመከሰቱ አሳፋሪ ነው ብለው ሰዎቹን እንደማጋለጥ የክልሉን ህዝብ አይወክልም ብለው ለማምለጥ ይሞክራሉ፣ ኃላፊነት እንዳለመቀበል ማለት ነው። ይሄ አሳዛኝ ነገር ነው። ስለዚህ ይሄ ነገር ቢታረም።
አስተያየቶቻችሁን የላካችሁልንን አድማጮች እናመሰግናለን። ሌሎቻችሁም እንደዚሁ ላኩልን። የመልእክት መቀበያ ቁጥሩ 2022059942 ነው። ላኩልን።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት የዛሬ አዘጋጅን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን። ፕሮግራማችንን እየመራ አብሮን ያመሸው ንጉሱ ታምሬ ነው። ዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና እደሩ። Thank you.